Voice of America. በኢትዮጵያ እየተገነቡ ካሉ ግዙፍ የኢንዱስትሪ ፓርኮች አንዱ የሆነውና 1.4 ሚሊዮን ስኩዌር ሜትር መሬትን የሸፈነው የሐዋሳ ኢንዱስትሪ ፓርክ ያሰራ ያለው 8 ሜትር ጥልቀት ያለው የፍሳሽ ማስወገጃ መስመር ከየፋብሪካዎቹ የሚወጣውን ኬሚካል የቀላቀለ ፍሳሽ ይዞ ወደ ሐዋሳ ሐይቅ ሊገባ ነው የሚል ስጋት መፈጠሩን አስተያየት ሰጪዎቹ ይናገራሉ። ቁፋሮ ከፓርኩ በቀጥታ ወደ ሐዋሳ ሐይቅ የተገናኘ በመሆኑ የሐዋሳ ከተማ ነዋሪዎች፣ የበጎ ፈቃደኞች፣ የሐዋሳ ሐይቅ አስተዳደር፣ የደቡብ ዩኒቨርሲቲና የሐዋሳ ዩኒቨርሲቲ መምህራንና የስምጥ ሸለቆ ሐይቆች ባለስልጣን መስሪያ ቤት ባለሙያዎች ፍሳሹ ወደ ሐይቁ የሚሄድ ከሆነ ከፍተኛ ብክለት ሊያስከትል ይችላል የሚል ስጋትን ይዘው እንደነበርና ይህ ስጋትም ከአካባቢው አልፎ በማህበራዊ ሚዲያ ላይም የውይይት አጀንዳ ሆኖ ሰንብቷል። የስምጥ ሸለቆ ሐይቆች ተፋሰስ ባለስልጣን ዋና ዳይሬክተሩ ዶክተር ከበደ ካንቹላ ስጋቱ እንደነበር ያረጋግጣሉ።
ያው ሰው ወደ ሐይቁ ስለተቆፈረ ከፋብሪካው ስለሚወጣ ፋብሪካ ኬሚካል ይዞ ስለሚመጣ ነው የሚል ፍራቻ ነው ሆን በሶሻል ሚዲያ ላይ የምናየው። ሰው ሁሉም ማንንም እኮ የሚያስበው ነው የሚያይፈው ያስባል ይሄ ፋብሪካ አይደለም ምን እንላለሁ ይሄ ከዚህ ከፋብሪካ የሚወጣው ቆሻሻ ዛሬ ሊገባ ነው እንደላለሁ።
በማህበራዊ ሚዲያ ላይ ይህንኑ ስጋት ሲያስተጋቡ ከነበሩት መካከል አንዱ በሲያትል የሚገኘው ኦርቾ ኤራ የተባለ ወጣት ይገኝበታል። ተወልጄ ያደኩት በዚሁ አካባቢ ነው፣ በሐይቁ ዙሪያ ያለውን ሁኔታም ስከታተል ነበር ይላል። በሐይቁ የውሃ መጠን መቀነስ፣ የጨርቃጨርቅ፣ ሴራሚክና ለስላሳ መጠጥ ፋብሪካዎች ፍሳሽ እያስከተለ ያለው ብክለትና የሐዋሳ ሪፈራል ሆስፒታል ፍሳሽ ወደ ሐይቁ እንዲገባ መደረግ ቀድሞ የነበሩ ስጋቶች ናቸው ይላል።
ህዝቡ ኮንሰርን ምንድነው? መረጃ የለውም። ትልቅ ጉድጓድ ተቆፍሮ ያያል። የሐዋሳውና የጨርቃጨርቁና የሪፈራሉ ሆስፒታል ኤክስፒሪየንስ አለ። ይሄ በሚሆንበት ጊዜ ውዥንብር ተፈጥሯል።
የአሁኑ ስጋት ከዚህ ከ150 በላይ ፋብሪካዎችን በአንድ ላይ አቅፎ ከያዘው የኢንዱስትሪ ፓርክ የሚወጣው ፍሳሽ ታክሞም ቢሆን በቀጥታ ወደ ሐይቁ የሚገባ ከሆነ ተፈጥሮን ከማጥፋቱም በላይ የኬሚካል ብክለቱ ለአካባቢው ነዋሪዎች ከዛም ደግሞ ለአገር አደገኛ ይሆናል የሚል ነው።
ህገ መንግስቱን ብናይ ራሱ አንቀጽ 92 ላይ ንዑስ አንቀጽ 3 ላይ ህብረተሰቡን የሚመለከት ማንኛውም ፖሊሲ ፕሮግራም ተግባራዊ በሚደረግበት ጊዜ ህዝቡን ማሳተፍ አለበት ይላል። ህዝቡ አልተሳተፈም። መሬቱን ከሲዳማ ልማት ማህበር 71 ሄክታር መሬት ወሰዱ። እዛ ጋር የሆነ የመንግስት እርሻ ጣቢያ ኦፊስ ነበር፣ እሱን አነሱት። ገበሬዎችን አነሱ፣ ጀመሩት እንትኑ እና ህዝቡ ምንም ያውቀው ነገር የለም። ይሄ አንዱ ትልቅ ኮንሰርን ነው። ህዝቡ ማወቅ አለበት። ህዝቡ ከጥያቄ ከጠየቀ መመለስ አለበት ነው። ኢምፕሊመንቴሽኑ ላይ እንዴት ነው፣ ሰስቴናቢሊቲው እንዴት ነው የሚለው ነገር መመለስ አለበት።
በኢትዮጵያ የኢንቨስትመንት ኮሚሽን የኢንዱስትሪ ፓርኮች ዘርፍ ምክትል ኮሚሽነር ዶክተር በራቸው መኩሪያን ስለ ጉዳዩ ጠይቄያቸው ነበር። ከየፋብሪካዎቹ የሚወጣው ፍሳሽ እዛው እንዲቀር የሚያደርግ ዘመናዊ ፍሳሽ ማስወገጃ በፋብሪካ ውስጥ ተገንብቷል ይላሉ።
የዜሮ ሊክድ ዲስቻርጅ ፋሲሊቲ ተገንብቷል። ይሄ ማለት ምንም አይነት ፍሳሽ የሽንት ቤትም ሆነ የፋብሪካ ወደ ውጭ አይወጣም። አሁን ሰውን እንዲህ አይነት ያልሆነ ሀሳብ ውስጥ እንዲገባ ያደረገው ፊት ለፊት ላይ እየተገነባ ያለ የድሬኔጅ ሲስተም አለ። ይህም ፓርኩ ያረፈው እንግዲህ አሁን አንደኛው ምዕራፍ 140 ሄክታር ላይ ነው። ይሄ ከዚህ በፊት የእርሻ ቦታ ነበረ። የእርሻ ቦታ ላይ ደግሞ የሚዘንብ ዝናብ ቀጥታ ወደ መሬት ነው የሚገባው በአብዛኛው እና ፍሳሹ ብዙ አልነበረም። አሁን ግን አስፋልቱ በራሱ 24 ኪሎ ሜትር ርዝመት ነው ያለው። ከዚህ ሁሉ የሚወጣ የዝናብ ውሃ ፊት ለፊት መጥቶ ወጥቶ ይቆማል፣ ወደ ከተማውም ይፈሳል። ያንን ድሬን የሚያደርግ ግንባታ ነው እየተገነባ ያለው። ይሄንን አይ ቲንክ በአግባቡ ለመረዳት አይ ቲንክ ያዩት ብቻ ናቸው የሚችሉት የሚያውቁትም እና እሱ ይመስለኛል ትልቅ ኮንፊውዥን እየፈጠረ ያለው። ከድርጅቶቹ የሚወጣ ምንም አይነት ፍሳሽ በመሬት ውስጥም ከመሬት በላይም የለም። 90% እንደውም የሚጠቀሙበትን ውሃ ጠቃሚ ነው የሚጠቀሙት፣ ሪሳይክል ያደርጋል። ይሄ ቴክኖሎጂ ነው ያለው።
የስምጥ ሸለቆ ሐይቆች ባለስልጣን ዳይሬክተሩ ዶክተር ከበደ ካንቹላ ይህንኑ ሀሳብ ያጠናክራሉ። ባለሙያዎቹ ከፓርኩ አስተዳደር ጋር በነበራቸው ውይይትና በኢንዱስትሪ ፓርኩ ጉብኝት ይህንኑ ማረጋገጣቸውን ይናገራሉ።
ፍሳሽ ሞተር ነው፣ ስቶርም ሞተር የሚባለው ነው። ከጣራው ከኢንዱስትሪ ፓርኩ ጣራ የሚፈስ ነው። እዛ ፊት ለፊታቸው ስለተከማቸ ቦታውን ደግሞ ሌላ ፐርፐዝ ስለሚፈለግ ጥናት ከተካሄደ በኋላ ነው ወደ ሐይቁ እንዲቀላቀል እየተደረገ ነው ያለው። ግቢ በጣም ትልቅ ነው። ከዛ ሁሉ የሚወጣውን ሼድ እዛ ግቢ ውስጥ የሚሸከም ቦታ የለም። በፊት ሲሰራም ዜሮ ነው፣ ምንም እንትን ችግር የለውም። ውስጡ ዜሮ ዲስቻርጅ ነው መጀመሪያ ራሱ ማስተር ፕላኑ ሲሰራ ማለት ነው የኢንዱስትሪ ዞኑ
ሁኔታውን ግልጽ ለማድረግም ይላሉ። ከፋብሪካው የሚወጣው ቆሻሻ ወደ ሐይቁ አይገባም፣ ወደ ሐይቁ የሚገባው ከዝናብ የሚመጣው ውሃ ነው ሲሉ ይናገራሉ። እሱም ቢሆን ግን ለሐይቁ ስጋት ነው ይላሉ።
ግን ይሄ አመቱን ሙሉ ቢለቀቅ ማለት እንደዚህ ከቀጠለ ችግር ይኖራል የሚል ፍራቻኛም አለ። ግን ከሐዋሳ ዩኒቨርሲቲ ጋር ተነጋግረን ከሚመለከታቸው የከተማ አስተዳደርም ሌሎች ከፍተኛ የመንግስት ኃላፊዎችም ጋር ሆነን ሌላ አማራጭ ምንድን ነው ሊሆን የሚችለው? ይሄ ጊዜያዊ ሶሉሽን ነው እንጂ ቋሚ ሶሉሽን ሊሆን ስለማይችል ሌላ አማራጭ ምንድን ነው ሊሆን የሚችለው የሚለውን በአጭር ጊዜ ከሐዋሳ ዩኒቨርሲቲ ጋር እንደገና ልናጠና ነው።
በሐዋሳ ዩኒቨርሲቲ የባዮሎጂ ዲፓርትመንት ዲን እና የስምጥ ሸለቆ ጥናት ማዕከል አስተባባሪው ዶክተር ግርማ ጥላሁን በዚህ ጉዳይ ላይ ሁኔታው የሚመለከታቸው በሙሉ የሀገር ሽማግሌዎችም ጭምር ከፓርኩ አስተዳደር ጋር መወያየታቸውን ይናገራሉ።
ተቋቋመው ፋብሪካ በሙሉ ከዛ ውስጥ የሚወጣው ጎርፍ ማስወገጃ ውስጥ ይገባል የሚለው ነገር እሱ አይደለም። አሁን የጎርፍ ውሃ ራሱ ከከተማውም ፋብሪካውም ካለበት ከዛም ሰፈር ከየትም ሰርፌስ ላይ ያለውን ማለት ነው የሚያመጣው ራሱ በምንም ታምር ትሪክ ተደርጎ ነው መድረስ መሄድ ያለበት። ፋብሪካው አካባቢ ያለው የተቆፈረው ውሃ በትልቅ ቮሊዩም እና ለሐይቁ በጣም በቀረበ መልክ ነው መጨረሻም ሄዶ ሪሊዝ ሲደረግ ትሪት የሚደረግበት። ይሄ አርቲፊሻል ዌትላንድ ሊሰራ በሚችልበት ደረጃ ላይ አይደለም ያለው። ኦልሞስት የመጨረሻው ፍሳሽ ሲሄድ ከሐይቁ 100 ሜትር ያነሰ ነው የሚሆነው እና በዛ ቦታ ላይ ብዙም ነገር ሊሰራ አይችልም። ስለዚህ ምን መሆን መቻል አለበት? ወደ ጎን ወዳለ ሌላ ቦታ ተወስዶ እዛ አካባቢ ትሪት ተደርጎ አርቲፊሻል ዌትላንድ ተሰርቶ መሆን መቻል አለበት ነው። ሌኩን ታርጌት ማድረግ የለበትም የሚል ነው። ይሄ መግባባት ማስረዳት የተቻለበት ሁኔታ ነው ያለው።
የኢንዱስትሪ ፓርኮቹ ዘርፍ ምክትል ኮሚሽነር አስተባባሪው ዶክተር በላቸው መኩሪያ ስጋቱ ከመረጃ ክፍተት የመጣ ነው እንጂ ሁሉም ነገር ከፕሮጀክቱ ጋር ታስቦበት እየተሰራ እንደሆነ ይናገራሉ።
ትልቅ 140 ሄክታር ማለት 1.4 ሚሊዮን ስኩዌር ሜትር የሸፈነ ፋሲሊቲ ነው ብዬሻለሁ። ረጅም የአስፋልት የኢንተርናል አስፋልት ሮድ አለው 24 ኪሎ ሜትር የሚሸፍን። ስለዚህ በተጨማሪ ደግሞ የጣራዎቹን ራሱ ስንወስድ አጠቃላይ የህንፃ ግንባታው 410 ሺህ ስኩዌር ሜትር ነው እና ይሄ ሲታሰብ ያው ሬን ዋተር ሃርቨስቲንግ ሜካኒዝም ይኖራል የሚል ከመነሻውም አለ። ሬን ዋተር እንግዲህ ሃርቨስት የሚደረግበት አንደኛው ተቀብሎ ወደ መሬት እንዲገባ እና ሪጀነሬት እንዲያደርግ ግራውንድ ዋተሩ ነው ሪፕሌኒሽ እንዲያደርግ ማድረጊያ መንገድ አለ። ሁለተኛው ደግሞ እንዳለ ንጹህ የሆነ የዝናቡን ውሃ ነው ይዞ እንዲወጣ ማድረግ ማለት ነው። እና አሁን እኛ የተከተልነው ከመነሻውም ፕላኑ ላይ ያለው የዚህ የድሬኔጅ ሲስተሙን መዘርጋት ነበረ። ያው የግንባታው ሂደት አልቆ በዘጠኝ ወር ተጠናቆ ወደ ምርት ከገቡ በኋላ የመሆኑ ነገር ያው የፕራዮሪቲ ጉዳይ ነው። አስፋልቱንም ሁሉ የሚቀየርበት ነው። የመንገዶች ባለስልጣን ነው ከክልሉ መንግስት ጋር እየተባበረ እየሰራ ያለው እና ብዙ ነገሮች አለ። የበጀት ኢምፕሊኬሽን አለው የውሳኔም ለምንም እንጂ ከመነሻ የታሰበበት ትልቅ የልማት ስራ ነው፣ የልማቱ አካል ነው።
ባለሙያዎቹ የስምጥ ሸለቆች ጉዳይ ከፍተኛ ጥናት ሊደረግባቸው የሚገባ አሳሳቢ የአገር ጉዳዮች ናቸው ብለው ያስረግጣሉ። ልማትን ብቻ ሳይሆን የተፈጥሮ ሀብትንም ከግምት ውስጥ መክተት የግድ ነው ይላሉ። ዶክተር ግርማ ይህንን ሀሳብ ያጠናክራሉ።
ይሄንን አይነት ነገር በረጅም በጥናት በተለይ የተለያዩ ባለሙያዎች መኖር አለባቸው። ባዮሎጂው ብቻ አይደለም አሁን መታየት ያለበት፣ ሶሻል አስፔክቱ፣ ኢኮኖሚካል አስፔክቱ፣ ሃይድሮሎጂው፣ ጂኦሎጂው እነኚህ መልቲ ዲሲፕሊነሪ የሆነ እንትን መኖር መቻል አለበት። ማንም ልማትን እንትን የሚል የለም። በተፈለገው መልክ ከተማዎች እንዲያድጉ ይፈልጋል። አርባናይዜሽን፣ ኢንዱስትሪያላይዜሽን፣ ሁሉም ነገር ግን ምንድን ነው በአንድ የሙያ ዘርፍ ብቻ የሚሄድ አይደለም። የኢንጂነሪንግ ብቻ አይደለም። ብዙ ባለሙያዎች አሁን የኛ የጥናት ማዕከል ብዙ ባለሙያዎችን ሰብስቦ በማመካከር ዘላቂ የሆነ ዴቨሎፕመንት ማምጣት ይቻላል። ኢኮኖሚስቱ መናገር መቻል አለበት። ኢንጂነሩ፣ ሃይድሮሎጂስቱ፣ ጂኦሎጂስቱ መናገር መቻል አለበት። በተለይ በስምጥ ሸለቆ ውስጥ ማለት ነው። በጣም ፍራጃይል የሆነ አካባቢ ስለሆነ ምክክር ይሄ አለ አይደለ ፐብሊክ የሆነ ዲስከሽን በጣም ያስፈልጋል።
ዶክተር በላቸው በኢንዱስትሪ ፓርክ ውስጥ የሚገኙ አብዛኛው ፋብሪካዎች ስራ መጀመራቸውንና በትላንትና ዕለት ደግሞ ስራ መጀመራቸውን በማስመልከት በይፋ ተመርቆ መከፈቱን ገልጸዋል። አድማጮች፣ በዚህ ጉዳይ ላይ የተለያዩ ባለሙያዎችን ያሳተፈ ውይይት አዘጋጅተን በቀጣይ ይዘን ለመቅረብ ቃል እንገባለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።